ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 23 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሚያዝያ 23 ቀን 880 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ? በቅድሚያ እንኳን ለዓለም አቀፍ የሰራተኞች ቀን አደረሳችሁ እንላለን። አርብ ሚያዝያ 21 ቀን 1969 ዓመተ ምህረት ሜይዴይ ዓለም አቀፍ የሰራተኞች ቀንን በዋዜማው ለማክበርና በአጋጣሚውም የፋሽስቱን ደርግ አምባገነናዊ አገዛዝ ለመቃወም በወጡ ላባደሮች፣ ተማሪዎች፣ መምህራንና ሴቶች ላይ የደርግና የመኢሶን ካድሬዎች የጅምላ ጭፍጨፋ አካሄዱ። ከግራዚያኒው የካቲት 12929 ፍጅት የተቆረጀ ነበር። በሽዎች የሚቆጠሩ የኢሃፓ አባላትና ደጋፊዎች ሰማት ሆኑ። በማግስቱ ቅዳሜ ፋሽስታዊው ደርግ የሰማቱን አስከሬን የተገደሉበትን ጥይት ብዛት ቆጥሮ እያስከፈለ በሟች ወላጆች ላይ ሌላ ግፍ ፈጸመ። ሰማዕታቶቻችንን ሁሌም እንዘክራለን። አርማቸውን አንግበን እስከ ድልም እንጓዛለን። ሚያዝያ 23 ዓለም አቀፍ የሰራተኞች ቀን። የኢትዮጵያ ሰርቶ አደር ህዝብ ፍዳ አላከተመም። ከመተነት የታሪካዊ ቀን ሲከበር የኢትዮጵያ ለባደርና ሰርቶ አደር ህዝብ በአጠቃላይ ላይ የቀጠለው ፍዳ በቁጭት የምንዘክረው ሆኖ ቆይቷል። የመጀመሪያውን የሰራተኛ ማህበር ለማቋቋም ከባድ ትግል ተካሂዶ የነ አበራ ገሙን ህይወትም የወሰደ ቢሆንም ማህበሩን አድርባይ መሪዎችን በየነ ሰለሞን ላገዛዙና ለአሜሪካ አስረክበው ከጥቅም ውጭ አድርገው ካቆዩት በኋላ በየካቲት አብዮት ኢህአፓና ላባደሩ በትግል አድርባዮቹን መሪዎች አስወግደው ማህበሩን የሰራተኛውን መብት ጠባቂ ሊያደርጉት ጥረው ነበር። ተቀደሩ ህዝብ ስልጣን ያዘውንና የሰራተኛውን መብት የተቃወመውን ወታደራዊ አገዛዝ በጥናት ታግሎ እነ ማርቆስ አጎስ አይነት ቆራጥ መሪዎችን ላብዮቱና ለህዝብ አበርክቷል። የሰራተኛውን የመደራጀት መብት ለማስከበር የተካሄደው ትግል ተቀደሩ ህዝብ በመላ ኢትዮጵያ ክራንም ጨምሮ ባንድነት ያካሄደው ትግል እስከዛሬ ለተቀደሩ ህዝብ አርአያ እንደሆነም አለ። በተለይም ፋሽስቱን አገዛዝ ዘረኛው አገዛዝ ተክቶ የሰራተኛውን የመደራጀት መብት መከልከልና ነጻ ማህበር እንዳይኖራቸው ማድረግ ብቻ ሳይሆን ሰራተኛውን በብሔር መከፋፈልን በማስፈናቸው የሰርቶ አደሩ መከራ ጨመረ እንጂ አልቀነሰም። በወንጂ የስኳር ፋብሪካ የሆላንድ ባለቤቶች ዘረኝነትን እንዳልቀመሰ ሁሉ ለቻይና ዘረኞች ተጋልጦ ተሰጥቶ በብሔሩ የተነሳ ተጠቅቶ ስቃዩ ቢጨምርም ሰርቶ አደሩ ለኢትዮጵያ ህልውናና ደህንነት እስከዛሬም ትግሉ አልተቋረጠም። በትግል ከጎኑ ሆኖ የቆየው ኢህአፓ አሁንም ትግሉን ቀጥሏል እናም ነው የኢታማን ትግል አላማ እንደቀጠለው ሁሉ ማለት ነው። አያሌ ሰርቶ አደሮች የህዝብ ትግል አካል ሆነው ተሰውተዋል ዛሬም በትግል መስካሉ። ዓለም አቀፍ የሰራተኞች ቀንን ስናከብር አሁንም የሰርቶ አደሩ ህዝብ አላማ ከግብ እንዳልደረሰና ፍዳውን ባሰንጂ እንዳልቀነሰ እንገነዘባለን። ይባስ ብለው ከኑሮ መከራ በተጨማሪ የሀገሩን ህልውና ለአደጋ አጋልጠውበታል። ለባደሩ በጠቅላላ የሥራ ማቆም አድማ በጥገና የፊውዳሉን አገዛዝ እድቤ ሊሰጡ የሞከሩትን ዶጋመድ እንዳደረገው ሁሉ ይህንንም ዘረኛ አገዛዝ ድርጅቱንና ተቆጣጥራቸው ነጻ አድርጎ በጋራ በአድማና አመጽ ከህዝብ ጋር አንድ ሆኖ እንደሚጠላቸው ጥርጥር የለንም። የለባደሩ መሳሪያ የሥራ ማቆም አድማ ነውና የሚበዘብዙትና የሀገር ጠላቶች የሆኑትን በቁርጥ ታግሎ አገሩን ያስከብራል። ዘረኞቹ ቻይና ለባደሩን እንዲዘርፍ ብቻ ሳይሆን እንዲደበድብን ፈቅደው በቻይና ፋብሪካ ሰርቶ አደሩ ማህበር እንዳይኖረው ተባብረው እስካሁንም የሰርቶ አደሩን ስቃይ አባብሰውት ይገኛሉ። በመሆኑም የህዝብ አንድነት ወሳኝ ቦታን እንደያዘው ሁሉ የሰርቶ አደሩ በየማህበሩ በነጻ መደራጀትና መተባበር ለድል ዋስትና እንደሆነ መታወቅ ያለበት ነው። አንድነታችን ይጠንከር፣ ሰርቶ አደሩ ህዝብ በነጻ ይደራጅ። የሰርቶ አደሩን ህዝብ መሪዎች ከአበራ ገሙ እስከ ማርቆስ አጎስ እንዘክራቸዋለን። ህዝብ በቆራጥና በተባበረ ትግላችንና ይሆናል። የሰፊዎች ጨቋኞች በጋራ ትግላችን ይውደሙ። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ዘረኛው አገዛዝ ከቢጤዎቹ ጋር በጋራ የሃይማኖት ግጭቶችን እየጫረ መሆኑ ሊጋለጥ ይገባዋል ተባለ። ከዚህ ቀደም በፍኖተ ዲሞክራሲ የኢትዮጵያ አንድነትን የሃይማኖትን ግጭቶች እንዲቀሰቀሱ ሆን ተብሎ በአገዛዙ እየተቆጠቆተ እንደሚገኝና የሚያከትለው መዘዝ እንደ ዘበት ሊወሰድ አይገባም በሚል የቀረበው ማስጠንቀቂያ በጎንደር እውን መሆኑ ትልቅ የማስጠንቀቂያ ደወል ሊሆን ይገባል የሚለው የበርካቶች አስተያየት ሆኖ መሰንበት ታውቋል። በየትኛውም የኢትዮጵያ አካባቢ ለዓለም ምሳሌ ሊሆን የሚችል የሙስሊምና የክርስቲያን ተሳትፎና ተስማምቶ በጋብቻ ሳይቀር እስከ መጣመር የሚደርስ መልካም ግንኙነት እንዳለ የሚጠቀስ መሆኑ ይነገራል። ተደጋግሞ ለአመታት ሲነገር የባቸው የአክራሪና ጥንተኛ ሙስሊሞች በሳውዲ፣ በኢሚሬትስ፣ በግብጽ፣ በእስላም የሽብር ድርጅቶች የሚደገፉ የዋሃቢ ተከታዮች እየተደራጁና የወታደራዊ ስልጠና እየወሰዱ ከመሆናቸው ባለፈ የጦር መሳሪያ ልምምድ ሲያደርጉ በተለያዩ አካባቢዎች እጅ ከፍንጅ የተያዙት ለፍርድ ሳይቀርቡ በጓሮ እንዲወጡ መደረጋቸው በዚህ ወቅት እየተከሰተ ላለው የደም መፋሰስን አስከትሏል የሚለው የብዙዎች አስተያየት ነው። ባሳለፍነው ሳምንት በጎንደር ለተከሰተው በቀጥታ ተጠያቂው ራሱ በፕሮቴስታንት እምነት ስያሜ ብልጽግና ብሎ የሚጠራው ዘረኛና ጽንፈኛ ቡድን መሆኑን ብዙዎች ይስማሙበታል። በጎንደር ለተከሰተው ደም መፋሰስ መንስኤው በጽንፈኛ ሙስሊሞች በሶሻል ሚዲያ ይሰራጨው የአፍቅር ስርዓት በሚያዝያ 20 በጎንደር መስቀል አደባባይ ለማካሄድ ጥሪ መደረጉ ሆን ተብሎ የተቀነባበረ ትንኮሳ መሆኑን ከከተማዋ ነዋሪዎች መገንዘብ ተችሏል። ይህን ተከትሎ በአዲስ አበባ አንዋር መስጊድ ግጭቱን ለማባባስ በተቃውሞ ስም የተደረገው ሌላ ሳይሆን የሐዋርያት ቁስቆሳ መሆኑን በርካቶች ያስረዳሉ። በወሎ በአረመኔ ወያኔ መስጊዶች ተደፍረው ቁርአን ተቀዶ በመስጊዶች ቢራና ሌሎች የአልኮል መጠጦች መጠጣታቸው የሙስሊም ሴቶች መደፈራቸው በወለጋ በርካታ ቁጥር ያላቸው ሙስሊሞች መገደላቸውና መፈናቀላቸው ወዘተ በወሃቢዎችም ይሁን በተለያዩ የመጅሊስ ምክር ቤቶች አለመወገዛቸውና ለተጎጆቹ እርዳታ ለመሰንዘር አለመታሰቡ በጎንደር ክስተት ጩኸት እንዲበራከት መደረጉ ከጀርባ የተደረደሩትን ቡድኖች ማንነት ቁልጭ አድርጎ ያሳያል። ከዚህ ከጎንደሩ ክስተት ጀርባ ጥንተኛው ብልጽግና ወያኔ ኦነግ ከባዕዳን ግብጽና ሳውዲ እንዳሉ ጉዳዩን በቅርብ ተሚከታተሉ መረዳት ተችሏል። የበንዲ እንዳለ አፍቅር በጎዳናም ወይም በአደባባይ የሚለው ጥሪ በአዲስ አበባ በመስቀል አደባባይ እንዲሁም በተለያዩ ከተሞች በሚገኙ መስቀል አደባባዮች ላይ ለማካሄድ መታቀዱ የታወቀ ሲሆን የሚያስከትለው ጦስ ምስቅልቅል የፖለቲካ ጦስ ሊያስከትል ይችላል የሚለው የበርካቶች አስተያየት መሆኑ ታውቋል። ከዚሁ ጋር በተያያዘ በስንቄ በወራቤ ከተማ የሚገኘው የቅዱስ ሩፋኤል ቤተክርስቲያን በሙስሊም ጽንፈኞች በእሳት መጋየቱ የታወቀ ሲሆን ተመሳሳይ ጽንፈኛ ድርጊቶች በተለያዩ አካባቢዎች ሊፈጸሙ ስለሚችሉ የሁሉም የሃይማኖት ተከታዮች ሰላም ለማስፈን በጽናት መቆም እንደሚገባቸው የፖለቲካ አዋቂዎች መምከራቸውን መረዳት ተችሏል። ማስቀጥ የመብት ድርጅት ተብዮች ኢትዮጵያን ለመጉዳት ስልታዊ ዘመቻ መያያዛቸው ውግዘት እየወረደበት መሆኑ ተሰማ። አምነስቲ እና ሂውማን ራይትስ ዎች የተባሉ የሰብአዊ መብት ተሟጋች ተቋማት የሆኑ ድርጅቶች ወያኔ በወሎና በጎንደር የፈጸመውን አረመኔያዊ ድርጊትና ጽንፈኛ ኦነግ ንጹሃንን በአስተቃቂ ሁኔታ እየጨፈጨፈ እያፈናቀለ አንዴም ለመተንፈስ አለመቻላቸው አቋማቸው የኢትዮጵያ ህልውና እየተፈታተኑ ከሚገኙ የሽብር ቡድኖች ጋር መሆኑ ሊነገር ሊወገዝ የሚገባል የሚለው የብዙዎች ድምጽ ሆኖ ተንብቷል። ባሳለፍነው ሳምንት የአማራ ኃይሎች ከምዕራብ ትግራይ ውጡ የሚል መግለጫ ማውጣታቸው መረን የለቀቀ የህልውና ድፍረት መሆኑን በርካቶች በቁጭት ሲያስረዱ ተደምጧል። ምዕራብ ትግራይ ያሉ የሚጠሩት ወልቃይትን ማይጸምሪን ሁመራን ሲሆን ለዚህ ሊሰጣቸው የሚገባው ምላሽ ከሀገራችን ህልውና ዞር በሉ የሚል የተግባር መልስ መሆኑ ሊታወቅ ይገባዋል እየተባለ ነው። ከዚሁ ጋር በተያያዘ የአሜሪካው የጸረ ገጽ ማስተሻ ጎግል የተባለው ኩባንያ ቀደምት የኢትዮጵያ ካርታዎች እንዲሰረዙ እንዲጠፉ ማድረጉን ኢትዮጵያን ለልቂት ለመዳረግ እየተካሄደ በሚገኘው ጸረ ኢትዮጵያ ዘመቻ መሳተፉም ሊወገዝ የሚገባው መሆኑን ሀገር ወዳዶች ያስረዳሉ። በበርካታ አካባቢዎች የወረርሽኝ በሽታዎች ሊከሰቱ ይችላሉ የሚለው ስጋት እየተጠናከረ መሄዱ ታወቀ። በድርቅ ሳቢያ በቦረና ከብቶች እየረገፉ መሆናቸው ተደጋግሞ የተነገረ መሆኑና የከብቶቹ አካል ብስባሽ የሚያስከትለው የጤና ችግር በስፋት እየተነገረ ይገኛል። በቅርቡ ዘግይቶ እየጣለ የሚገኘው ዝናብ ኮሌራና ሌሎች መሰል በሽታዎችን ሊያስከትል ይችላል የሚል ስጋት ማሳደሩ ታውቋል። በተመሳሳይ ከወለጋ የተፈናቀሉ የተጠለሉባቸው እርዳታ ሰራሽ በመሆናቸውና በቂ የመጸዳጃ ቤቶች የተሰሩ ባለመሆናቸው ለወረርሽኝ ተጠቂ ሊሆኑ ይችላል የሚል ከህክምና ባለሙያዎች ከሚገኙ አስተያየቶች መገንዘብ ተችሏል። የኑሮ ውድነቱና የብር ግሽበት በአስደንጋጭ ሁኔታ እየጨመሩ መሄዳቸው ምስቅልቅል የፖለቲካ ቀውስ ማስከተሉ አይቀሬ መሆኑ ተነገረ። የምግብ ሸቀጦች ከቀን ቀን እየናሩ ሰማይ ሰማያት በመድረሳቸው ሰፊው የኢትዮጵያ ሕዝብ በቁሙ በረሃብ እንዲረግፍ በዘረኛው አገዛዝ እንደተፈረደበት በስፋት ሲነገር ይሰማል። ሕዝብ በኑሮ ቁምስቅሉን እያየ ባለበት ብልጽግና የተባለው ግፈኛ አገዛዝ በየጊዜው ድግስ እየደገሰ አባላቱን በሆድ እየደለለና በመጠጥ እያናበዘ ሕዝቡን ግን በረሃብ እየገደለ መሆኑ ለአረመኔነቱ ማሳያ ነው የሚለው የበርካቶች አስተያየት መሆኑ ታውቋል። ጥራጥሬ፣ ባቄላ፣ ሽምብራ፣ አተር ዋጋቸው ተመሳሳይ ሲሆን በኪሎ ከ55 እስከ 60 ብር ማሻቀባቸው ታውቋል። አትክልትና ፍራፍሬ እጅግ ከመወደዳቸው የተነሳ የቅንጦት ምግብ ከሆኑ መሰንበታቸው የሚታወቅ ሲሆን በአሁኑ ወቅት እጅግ መወደዳቸውም ታውቋል። ከዚህ በተጨማሪም አገዛዙ ከገንዘብ ፍጥነት ስርጭት ውጪ የ50 የ100 የ200 ብር ኖቶችን እያተመ በማሰራጨቱ የገንዘቡን የመግዛት አቅም በከፍተኛ ሁኔታ እያደቀቀው በመሆኑ የብር ዋጋ በእጅጉ መድቀቁን ለማወቅ ተችሏል። በሌላ አንጻር ደግሞ አንድ የአሜሪካን ዶላር የምንዛሪ ዋጋ ህጋዊ ወደ 55 ሲደርስ በጥቁር ገበያ 70 ብር መድረሱ የታወቀ ሲሆን ከውጭ የሚገቡ የግንባታ ብረታ ብረት፣ የኤሌክትሮኒክስ፣ የኮምፒውተር፣ የአልባሳት፣ የኩሽና ቁሳቁሶች በተለይ ደግሞ የመድኃኒቶች ዋጋ በእጅጉ በመጨመሩ አብዛኛው ህዝብ ለከፍተኛ ችግር መዳረጉን ከተለያዩ ምንጮች ከተገኘ መረጃዎች መገንዘብ ተችሏል። በሀገር ውስጥ የሚመረቱ ሲሚንቶ፣ ቆርቆሮ፣ ምስማር ወዘተ ከ50% በላይ እንደጨመሩ ታውቋል። ይህ የኑሮ ውድነት እና የገንዘብ ግሽበት እየተባባሰ መሄዱ በረሃብ አለንጋ እየተሰቃየ የሚገኘውን ህዝብ ለመረረ አመጽ መጋበዙ አይቀሬ መሆኑና የሚያስከትለው ቀውስ ደግሞ እጅግ ውስብስብ ሊሆን ይችላል ተብሏል። ለዛሬ ያናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
አድማጮቻችን በማስከተል ህይወት አሰፋ አገር ግን አገር ነች በሚል ርዕስ የላኩልንን መልእክት እናሰማለን። ህዝባችን ለአያሌ ዘመናት የአጉል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማድ ባርነት እስኪመጣ ድረስ አምባገነኖት የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅግሩ ጠፍንገው የቁም እስረኛ እንዲሆን ያልፈተሉት የተንኮል ገመድም አልነበረም። በዚህም መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመንኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምሮ ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋገጥም ሆነ የገዢዎቻችንን ገበና ለመግለጥ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህም መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮው ድነት አጨናንቀው በየጎዳናው ብቻውን ይያወራ እንዲሄድ የፈረዱበትን የድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅርጽና ይዘት ያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። ያሮጌ ስርዓት ተሸካሚዎች ወጣቱን ክፍል አምሮን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደሜታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተነደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከተውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይላማቸው በተጠቀሙ ማግስት ከንቱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከ1000 ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢህአፓ ወለገብ ትግል በማጥዋጣፍ ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢህአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ዝርፊያው በተጨማሪ በሺዎች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳያበቃ የደምቢዶሎ ዩኒቨርሲቲ የአማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ እያስጠፉ አገር እንመራለን ማለት ደግሞ ፌዝና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር ገዛለሁ ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸግር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራዬ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሽሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ተጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃስት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቅታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነዋሪ ነገር ያለ አይመስለኝም። በክፋት የሚናጡት የኛዎቹ ቀኛዝማቾች ዜጎች ግራ ተገባብተው ሲደናበሩ እነርሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማለቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገባት አገር ላይ ስደተኛ ሆኖና የላስቲክ ድንኳን ዘርግቶ የጎዳና ሕይወቱን እንዲመራ ገፍትረው ሲያስወጡት ጉልበት እንጂ አእምሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረው ከዚህ የተነሳ ነው። ሰውየው የለየለት ኮቴቪስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደድ ለሀገር ይበጅ ይመስል እንቶፈንቶን ግግሩ ከልካልፏል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክታርግ ያምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት ያርሷደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሰኝነት ቆራኛ ተብትበው ያገር አለኝታውን አምሮ በማደብዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈን ነውና ነው። ሁሉም የሚገርመው ደግሞ ለሱስ ካስተማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከመሩበታል። በዚህ መሰረት እቡይነት አንጓሎ የጣላቸው መልካም ሰብዕና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስተዋሱትን በሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈው መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃያለውን ዜጋ መርሳትም ብቻ ሳይሆን አስተውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አድርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብራበርነት የሚቆጠር ብቻ ነው። በዚህ መሰረት ለርዳታ የመጣውን የተረጂ ስንዴና ዘይት እስከመሸደር ሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠምብዘው በጠጡት መጠን የዳ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ተዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አፍረተ ቢሶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህዝብ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከመቼ ድረስ እንደነዚህ ባሉ ቆሻሻ ሰካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳይንስ ስነ ልቦናው ተፈልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች፣ የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና የአረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም
ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩን ባገነነው ሱፋን ላይ ይወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን ማህየም ግለሰብ ማስተዋወስ ተገቢ ይሆናል። አልፋላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቢባ ያሰኘ ጭራቅ ፍጡር ነበር። አርመኒው መንግስቱ ያገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሪ አውጪን ካለ በኋላ ሐራሬ ላይ አሁንም በተነደላቀቀ ያዛውን ትኖሮ ህይወቱን መግፋቱ ነው። አቁ ይኮኖሳል ዛሬም ለሀገራት ሲዋብያ አህመድና ጀሌዎቹ ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋም ብዛም ያለ መሆኑ ነገር ነው። መለዘናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረበላዎችና አስተውትና መሬት ስለጠበባቸው የዘመኑ ወረከኛዎች ደግሞ አንዳንድ ነገሮችን ላውራ። የተማራ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም ያገር ድንበርን አስከበረ እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች ያለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፈርጦች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በያውራ ጎዳናው ተዘርሮ ያለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳ ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምንም። ለምን የሚለኝ ካለም መልሴን በይደር ለማቆየት ተፈልጋለሁ። ያማለይ ለመንግስቱ ሆነ ለመለስ ዜናዊ አሊያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የብረተሰብ ክፍል ጭራ ቆልቶ ያደረ ወይ የሚያድር አይኖርም ለማለት አይቻልም። ምክንያቱም ውጅምብርና ፍርሃት ተቀመና ርካሽነት ድህነትና ግድየለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው ነጥሮ ወጥቶ ሐቅን በመያዝ ለሐቅ ከመሞት ይልቅ ተግባስብሶ እየተጓዘ ጎስቋላ ህይወቱን የሚመራው። እውነታን በሚጋርድ መንፈስ የተሸፈነ የህብረተሰብ ክፍል ደግሞ ውሎ አድሮ አመሻሽ ላይ ሐቁ ቢገለጥለትም የታጋይን ጉዞ ማስተጓጎል መቻሉን ብዙ ጊዜ አይተነው ኖረናል። ብዙ ጊዜ መታየቱ ብቻም ሳይሆን ሳያሰልስ ጎርቶን ያለፈ ስለመሆኑ ታሪካችንን መዳሰሱ ጠቃሚ ይመስለኛል። በዚህም መሰረት የመከራችን ጫፋ ልታይ ብሎ አድማስ ሙሉ ጨለማ ወርሶን መኖራችንን እስኪበቃን ድረስ ሁሉንም አይተናል። አቆን መንገድ በመተው ያሰት ጎዳናን ይዘን ስንሰቃይ ሳለ አበሳችን የሚረዝም መሆኑን ግን ልብ ሳንለው ኖረናል። ይህ ሊሆንበት የቻለው ዋናው ምክንያት ደግሞ የገዢዎቻችን አዚም ሊለቀን ስላልቻለ የሰውኛ ለማዳዊ ያገዛዝ መንፈሳቸው ተጭኖን ያለ በመሆኑ ነው። ይህን ሰበብ አድርጎም የመንግስት ቅርጽ ያለው የሽፍታ ስብስብ አገር ያመሰ መሆኑን ስንነግራቸው ስም ሊሰጡን ይከጅላሉ። የልባቸው ይድረስ ብለን ስም ስጡን ስንላቸው ደግሞ የፈረደበት ነፍጠኛን ያነሳሉ። ነፍጠኛ ምንድነው ስንላቸው ነፍጠኛ ገዳይ ነው ይሉናል። ማንን ገደለ ስንላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ነፍጠኛ የገደለው የውጭ ወራሪን እንጂ ወገኑን አይደለም እያል ለናስረዳቸው ስንሞክር ጣሊያንና እንግሊዝን ፈጽሞ ማስተዋወስ ይሳናቸዋል። የሰው ደም ጠጥቶ አልጠግብ ያለውን የጭራቅ ስብስብ ስናነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። በእውነት ሸኔና በጭፍሮቹ መካከል ያለው ሁኔታም ይህን ይመስላል። ብቻ የህሊና በሲሮች ሐሳብ ምንጊዜም ቢሆን ይኸው ስለሆነ ብዙም አይገርመንም። እነርሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጩባትን ምድር ያቆየልን የአማራ ህዝብ መሆኑን ባለማወቃቸው ወይም ሊያውቁት ባለመፈለጋቸው እንደሆነ ብንጠረጥርም ሰዎቹ የበታችነት መንፈስ አንቆ እያንገላታቸው መሆኑን ግን ለመረዳት እንችላለን። በመሆኑም እነኚህ ግዑዛን ፍጥረት ሳር አልቀመሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸውን ደናርገው ስላሳዩን እናመሰግናቸዋለን። ያማለይህ ያገዛዙ ደጋፊዎች የሆነ ሁሉ ሀቅን አንቀረን በተፋ ነው መጣን ሐሰት ወደ ውስጣችን ገብቶ ውጅምብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። አቃል ገባን ይያለ በገጆች ሐሰት ተማርከን ከአራት አስርት ዓመት በላይ የነጻነት ምስጢራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋው መላችን ሆኖ ለመመዝገብን በቅቷል ማለት ይቻላል። ያለመፍሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍነጋችን ይሁን አይሁን አላውቀም። ነገር ግን በመድረ በዳ የድንቁርና እንኳን ውስጥ ጨለማ ጋርዶን አበሳየ ቆጥርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀበለንና ለእውነት ሟች ሆነን አቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የናብይ አህመድን ልጋግ መጥረግ ጀምረናል። እስከመቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ይሃፓ ለህዝብ ብለው አሳር ፍዳቸውን ይያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ደርግና የደርግ ርዝራዦች የመጀመሪያዎቹ ሲሆኑ ኦነግ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዳንን ማስገባት ይቻላል። ዞሮ ዞሮ ይሃፓ ለህዝብና ለሀገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ ሳትሞቅ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይህ ነው ዋናው ቁም ነገር። ሌላው ቀላል ነው። የሆነው ቆነና ዛሬም አበሳችን ከአብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ አገር ዘመናዊ ትምህርት እያስተማሩ የደሃውን ህዝብ ልጆች ግን ለዘመናዊ ሱስ አጋልጠው እያዛጋ እንዲውል ማድረጋቸው ሐቅ ሆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንጻር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። የአባቶቻችንን ባህል ስንንቅና ለማናውቀው የባዕዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህ እንዲሆን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ሰንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳያበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣጥቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር። ነገር ግን ልናወራው ይግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዮች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ ያንድን አገር ገጽታና ያንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታተሙላቸው ያልፈጠሩት ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምጻዊ ይርጋዱ ባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆጥ የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋጥሉም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የክነጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከሀገር ወግና ባህል ውጪ በማድረግ የጋጠወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙዋኑ የወጣት ክፍል ቅጣምባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነነቀ ነበር። ነገር ግን ከእናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሀል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። አቅን አሳትማችሁ ለሕዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡት ይመስል እግር አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጠቀሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዦቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጣቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ የሆነ ሳለ የእኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የእኛን ወግ ጥለን የባዕድ አገራት ልማድን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን የአባቶቻችንን አጽም እያረከስን እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማረግ የቆየችልንን አገር ክብሯን አዋርደን ለባዕዳን ምድር ልንሰግድ ስንቋመጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቱዎች ሆነን እንድንገኝ አድርጎናል። አባቶች የአባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ መሆኑ ግዴታቸውን በሚገባ ለመወጣታቸው ከገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአእምሮ ሽባ ሆኗል ማለት ይቻላል። የአባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኦነግ ሸኔዎች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይህ ሆነና አባቶቻችን ደማቅ ታሪክ ጽፈው በኖሩበት ምድር እኛ ልጆቻቸው የተደለዘ ሰብእናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ በአደራ በሊታነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደ ኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥረኝነትን ተሸክመን ማራገፊያ ፍለጋ መባዘናችንም ሌላ ክስን አምጥቶብናል። ለዚህም ይመስላል የትውልድ ቅርፊቶች ሊያስብለን የቻለው። ቅርፊት ደግሞ አንዴ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መብታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ መሳላዊ አነጋገር የሌለንና በአባቶቻችን መሳላዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስን ሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ። የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆነንና ከፍ ያለው ክብራችንን አውርደን ጎላ ያለውን ርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙሃኑ እንኳንስ ሊጠግብ ይቅርና ረቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አምባገነኖቻችን ለአምስት ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህ መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቀር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎች ሆነን ሳለ ኢትዮጵያዊ ጉዳይ ጠፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። በዚህም የተነሳ የራሳችንን ማንነት ክደን የባህር ማዶውን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው። ያ ትውልድ ከራሱ አገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ህይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማዝ በላይ ነው። አረመኔ ገዢዎቹ ጋር ተከፍቶ በመራር የተጋድሎ መስዋዕትነት ያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር፣ አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ኢህአፓ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም። ሁሉን ነገር ሆኗል። ከባድ መከራዎችን ተቀብሏል። ከሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ 50ኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ህይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕት ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ የአገሬ ህዝቦች፣ ቅጥረኛው በስቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የሕግ የበላይነት ጠፍቶ አምባገነናዊ ሥርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱፍ ሱስ አስፋፍተው ወጣቱን ለሥራ ፈትነት በመዳረግ አገሪቱን ገዝገዘው ሊጥሉ ቆርጠው ተነስተዋል። የአገሬ ኢኮኖሚ መረለቆ የኑሮ ውድነቱ እንደወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ሕዝብ በአገሩ ያለ ስጋት እንዲኖር ከተውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አስተማርተው ውስጥ ውስጡን ውዥንብር እየነዙ ሕዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይሄን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎች እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቀል ድንጋይ ይሰብራል እንደተባለው አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገፍቶ ከመጣም ዳቦ በሙዝ እንድንበላ መከር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ አቁ ይሄ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጤው ልደት የመጣ ኬክ ምጻቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብግቦ ይዞ ዛሬ ላይ ሊሰለቀብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት የአንድነት ኃይሎች ናቸው። የኦሮሞ የበላይነትን እናሰፍናለን እያሉ በኦሮሞ ህዝብ ስም የሚጃጃሉትን ቆርበቶች ሰብስቦ ስልጣኑን ሲያደላድል ሰዎቹ ግራቀኙን ለማየት እንኳን እድል አልተጣጣቸውም። ለሰቡ የስልጣን ጥም አስክሮታልና ተይቤት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሃን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀላዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከመድረገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ነፍሰ ገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት ፈንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆኗል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ፍጡር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይጠበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ከአረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖሩበትን ሴራ በግልጽ ያሳየን ሀቅ ሆኗል። ከሁሉም የሚገርመው ደግሞ ከአሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቀዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ሊሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልንነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ የጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ አቁ ይህ ነው። አባቶች ለአገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ አገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ቤዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሃጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን ባንድ በኩል ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋውራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካ ወራሽ የነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ከአጼ ባሰ ፈጣንና ጋኔን ሆኖ 17 ዓመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃ እባብ መጥቶ ህዝብን በሾሁ ሲወጋና ሲያቆስ እንደ እባብ ሲነድፍና ሲመርዝ ኖረና ታላላቆቹን ይዞ ጥርግ አለ። ይህ እንግዲህ አገርን መላቀጥ አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ከኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጠር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ ከሁሉም ይለያል። እንዳው ባጠቃላይ አገር ማለት ለርሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልንነቅለው የግድ ይላል እያልኩ ከዚህ ላይ ልሰናበት። አሳድገሽኛል በማር በወተት እማማ ኢትዮጵያ ምድራዊ ገነት የሚለውን የወረታው ውበትን ዘፈን ጋበዝኩኝ። ቸር ያሰማን።
Now we get there.